The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በየቀኑ ከ3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚተሰማውን ፕሮግራም አሁን ጀመረ።
ትናንት የተካሄደው 2007 የኢትዮጵያ ምርጫ እንዴት ነበር?
ውጤቱ በአጠቃላይ ለተቃዋሚዎች አስደሳች የሚሆን አይደለም። እስካሁን ባለው መረጃ በ23ቱ የምርጫ ጣቢያዎች ላይ ያለው ውጤት
የሰማነው ከኢዴፓ በኩል የተሰጠ ነው።
ተቃዋሚዎች የምርጫውን ውጤት ካለመቀበል የሚነሱ ምክንያቶች ካልሆኑ በስተቀር ህዝቡ ወጥቶ የፈለገውን የመረጠበት ምርጫ ነው ማለት ይቻላል። እንዳጠቃላይ
ከኦሮሞ ፌዴራሊስት የተገኘው ደግሞ ይህ ነው።
ገዢ ፓርቲ ከፍተኛ አመራሮች ማለትም የክልል የዞን የወረዳ አመራሮች የቀበሌ አመራሮች ታጣቂዎች ከፍተኛ ነክለኛ ዝቅተኛ ካድሬዎች መራጩ ህዝብ ባለበት የመራጩ ህዝብ ድምጽ በማደናበር ምን ልታመጡ ነው ብሎ ለማስፈራራት
ከገዢው የኦሮሞ የኦህዴድ በኩል የተሰጠው ነው።
እነዚህ ሁሉ ዛሬ በስፋት ከምንመለከተው ከምርጫ 2007 ጋር በተያያዘ በመናቀርባቸው ዘገባዎች ውስጥ ተካተዋል።
እናም የዛሬው ፕሮግራማችን በምርጫ ማግስት በአገሪቱ ያለውን አጠቃላይ ሁኔታ በተለያዩ ዘገባዎች በዘጋቢዎቻችን አማካኝነት ይቃኛሉ።
አዎ፣ አዲስ አበባና ከአዲስ አበባ ውጪ በየክልሎቹ የሚገኙ ዘጋቢዎቻችን ሪፖርታቸውን አድርሰውናል። በቀደም ተከተል እናቀርባለን።
በሁለተኛው አጋማሽ ክፍለ ጊዜም ቢሆን ከምርጫ ጋር የተያዙ ውይይቶችና ትንታኔዎች ናቸው የሚቀርቡት።
በዚህ ምክንያት አድማጮቻችን እንደምትረዱት መደበኛ ፕሮግራም ለዛሬ አይኖረንም።
ቀዳሚው ቅንብር ዓለም ዜና ግን አይቀርም፣ ቦታውንም አይለቅም፣ ይቀርባል።
የኛም ሰላምታ እንዲሁ። ሰላም ጤና ስጥልኝ ውድ አድማጮቻችን፣ እንደምን አምሽታችኋል?
ሰኞ ግንቦት 17 2007 ዓመተ ምህረት ነው ዛሬ። የምናስተናግዳችሁ አዲሱ አበበና
እኔም አዳነች ፍስሐዬ ነን። አሁን ዜና ይቀድማል።
የኢትዮጵያ አገር አቀፍ የምክር ቤት ተወካዮች ምርጫ ትናንት እሁድ ተካሂዷል። ገዢው ፓርቲ ኢህአዴግ በከፍተኛ ድምጽ እንዳሸነፈ ተዘግቧል። የምርጫው ግዚያዊ ውጤቶች በአገሪቱ ዙሪያ ባሉት ድምጽ መስጫ ጣቢያዎች ተለጥፈዋል። ሆኖም ብሔራዊ ምርጫ ቦርድ ግዚያዊ የድምጽ ውጤቶቹ በይፋ እስከሚያስታውቁ ውጤቶቹ እንዳይነገሩ አግዷል። የሀገር ውስጥ መገናኛ ብዙሃን በየምርጫ ጣቢያው ስለተለጠፉት ውጤቶች አልዘገቡም። የአገሪቱ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በተወዳደሩበት በደቡብ ክልል በአረካ ቦሎሶ ሶሬ በከፍተኛ ድምጽ መመረጣቸው ታውቋል። ዘጋቢዎቻችን ከያሉበት ያጠናቀሩ ዘገባዎች አሉ። ከዜናው በኋላ ቀደም ሲል ለማስተዋወቅ እንደሞከርነው እናቀርባለን።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የአንድ የቡሩንዲ ተቃዋሚ መሪ መገደልን አውግዟል። የእሳቸው መገደል በሀገሪቱ ያለውን ቀውስ በተባበሩት መንግስታት ድርጅት አስተባባሪነት ለመፍታት ሲደረግ የነበረውን ጥረት አሰናክሏል። ህብረት ለሰላምና ለልማት የተባለው ፓርቲ መሪ የነበሩት ዜዲ ፌሩዚ ትላንት እሁድ ተቀብረዋል። እሳቸውና ጠባቂያቸው በቡሩንዲ መዲና ቡጁምቡራ የተገደሉት ባለፈው ቅዳሜ ነው። የጸጥታው ምክር ቤት የተቃዋሚውን መሪ መገደልንና ባለፈው ሳምንት ቡጁምቡራ ውስጥ የተፈጸመውን ህይወት ያጠፋ ጥቃትን ትላንት ባወጣው መግለጫ አውግዟል። የቡሩንዲ ባለስልጣኖች የመናገርና የመሰብሰብ ነጻነትን እንዲያከብሩና ግጭቶችንም ለማቆም እንዲጥሩ የጸጥታው ምክር ቤት ጥሪ አድርጓል። የጸጥታው ምክር ቤት አያይዞም የሀገሪቱ መሪዎች በፖለቲካዊ ድርድር ውስጥ እንዲገቡ ጥሪ አድርጓል። ይሁንና የተቃዋሚው ፓርቲ መሪ ፍሬድሪክ ድርጅታቸው ከመንግስት ጋር መነጋገሩን እንደማይቀጥል ትላንት ተናግረዋል።
እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ራማዳ ከተማ ላይ ኃይሉን እያጠናከረ ነው። የአገሪቱ ወታደራዊ ኃይሎች በበኩላቸው ቡድኑን ገፍተው ለማስወጣት አቅደዋል። በዩናይትድ ስቴትስ የሚመሩት የጥምረት ኃይሎች ደግሞ የአየር ድብደባውን የጽንፈኛው ቡድን ጠንካራ ቦታ በሆነው ሞዙል እና በባግዳድ ከተማ ላይ ለማትኮር ሲሉ በራማዲ ላይ የሚያካሂዱትን ድብደባ ቀንሰዋል። የኢራቅ ጠቅላይ ሚኒስትር ሃይደር አል-አባዲ ራማዲ ከተማን በሳምንታት ሳይሆን በቀጣዮቹ ቀናት ውስጥ እስላማዊ መንግስት ነኝ ከሚለው ኃይል እናስመልሳለን ማለታቸውን ቢቢሲ ማለት የብሪታንያው የራዲዮና ቴሌቪዥን ስርጭት ኮርፖሬሽን ዘግቧል። ጠቅላይ ሚኒስትሩ ከብሪታንያ ጋዜጠኞች ጋር ባደረጉት ቃለ መጠይቅ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ከተማይቱን ለመያዝ የቻለው የኢራቅ ወታደራዊ ኃይሎች ምንም አይነት መከላከል ሳያደርጉ ባፈገፈጉበት ሁኔታ እንደሆነ አምነው ተቀብለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር ኢራቃውያን ጽንፈኛውን ቡድን ለማሸነፍ ያላቸውን ፍላጎት እንዲጠራጠሩ አድርጓል። ጠቅላይ ሚኒስትር አል-አባዲ ግን አገራቸው እስላማዊ መንግስት ነኝ የሚለውን ኃይል ከተቆጣጠረው ቦታ ገፍቶ የማስወጣት ብቃት እንዳላት ገልጠዋል። በመዲናይቱ ስላለው የጸጥታ ስጋትም ተናግረዋል። የጽንፈኛው ቡድን ኃይሎች በምዕራብ በኩል 120 ኪሎ ሜትር ርቆ በሚገኝ ቦታ ላይ በመድረሳቸው የጸጥታ ኃይሎች ከፍተኛ ጥበቃ እያደረጉ መሆናቸውን የአልሁራ ጋዜጠኞች ለአሜሪካ ድምፅ ሬዲዮ ተናግረዋል። በአስር ሺዎች የሚቆጠሩ ሰዎች ከራማዲ ወደ ባግዳድ ሸሽተዋል። አማጽያኑ ስደተኞቹን መስለው በመግባት ከተማይቱን ሊያዳክሙ ይችላሉ በሚል ስጋት መንግስት ወደ መዲናይቱ የሚገቡትን ሰዎች ቁጥር ገድቧል። አማጽያኑ ራማዲን ለመያዝ በተጠቀሙበት ዘዴ ይህ እንደነበር ጠቅላይ ሚኒስትሩ ለቢቢሲ ተናግረዋል። የዩናይትድ ስቴትስ ባለሥልጣናት በበኩላቸው የኢራቅ ወታደራዊ ኃይሎች ጽንፈኛውን ቡድን በመታገል ፍላጎታቸው ላይ የጥያቄ ምልክት አስቀምጠዋል። የኢራቅ ወታደራዊ ኃይሎች በቁጥር ከአማጽያኑ ያነሱ ሳይሆን የበዙ ነበሩ፣ ስለሆነም አጠያቂ የሆነው የፍላጎታቸው ጉዳይ ነው ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር ካርተር ጠቁመዋል። ሚኒስትር ካርተር ይህን አስተያየት የሰጡት ፕሬዚዳንት ኦባማ ጽንፈኛውን ቡድን ለማዳከም ብሎም ለማውደም በርካታ ዓመታት ሊወስድ እንደሚችል በገለጹበት ወቅት ነው። ዘጋቢያችን ቪክተር ቢቲ ያጠናቀረውን ዘገባ ሰሎሞን ክፍሌ ያቀርበዋል።
መከላከያ ሚኒስትር አሽተን ካርተር ትላንት በሲኤንኤን ቴሌቪዥን ላይ ቀርበው ሲናገሩ የኢራቅ ጦር ሰራዊት ከተማዋን ያስያዘው በቁጥር ተበልጦ ሳይሆን የመዋጋት ፍላጎቱ ስለሌለው ብቻ ነው ብለዋል። በቁጥር ከታየማ የእስላማዊ መንግሥት ነኝ ከሚለው ቡድን ኃይሎች ከፍተኛ ብልጫ አለው ሲሉም አስረድተዋል። የኢራቅ ጦር ተገቢው ሥልጠና ከተሰጠው፣ ዘመናዊ መሣሪያ ከታጠቀ፣ ድጋፍ ካገኘና ጊዜ ከተሰጠው ግን የመዋጋት ፍላጎቱ ያድጋል የሚል ተስፋ እንዳላቸው ሚኒስትሩ ጨምረው ገልጸዋል። ሐኪም አል-ዛሚሊ የተባሉ ኢራቃዊ የምክር ቤት አባል ግን ይህን በአሜሪካዊው የመከላከያ ሚኒስትር የተሰጠ አስተያየት ከእውነት የራቀና መሠረት የሌለው ነው ማለታቸውን አሶሲየትድ ፕሬስ ጠቅሷል። ራማዲ በታጣቂዎቹ ቁጥጥር ስር የዋለችበት ምክንያት የመንግሥቱ ኃይሎች የተሻለ ጦር መሣሪያ ስለሌላቸውና የአየር ድጋፍ ስላጡ ነው ብለዋል። በኖርዝ ዌስተርን ዩኒቨርሲቲ የአካባቢው ጉዳዮች ተንታኝ ናቢል ኩሪ በበኩላቸው የኢራቅን ጦር ሰራዊት የገጠመው ትልቁ ችግር ሙስና መሆኑን የዩናይትድ ስቴትስ አስተዳደር ቀደም ብሎ መረዳት ነበረበት ሲሉ ያስረዳሉ።
The corruption of the armed forces means that a lot of the money allocated by the Iraqi budget for the military.
በጦር ኃይሎቹ ውስጥ ሙስና አለ ማለት መንግስት ለሰራዊቱ የሚመድበው በጀት በትክክል ለወታደሩ አይሄድም ማለት ነው። አብዛኛው ገንዘብ የመንግስቱን ባለስልጣናትና የጦር ሰራዊቱን ጀነራሎች ኪስ ለማለብ ነው የሚውለው።
ኩሪ በማከልም በዚሁ ሙስና ምክንያት የወታደሩ ኃይል ከመዳከሙም በላይ ባግዳድም በነውጠኛው ቡድን ቁጥጥር ስር የዋሉ ሕዝቦች በብቃት እንዲዋጉ መቀስቀስ አልቻለችም ብለዋል። እርግጥ ግን ራማዲ እንደ ቲክሪት ሁሉ የኋላ ኋላ በአየር ወለዱ ጦር ኃይል ነጻ ልትወጣ ብትችልም እግረኛው ጦር መዳከሙን ያሳያል ሲሉ አብራርተዋል።
በመጨረሻም አንድ ቱኒዚያዊ ወታደር ዛሬ በሀገሩ ወታደሮች ላይ ተኩስ ከፍቶ 7 ሲገደሉ 10 ቆስለዋል። በመጨረሻም ራሱን ገደለ። ጥቃቱ የተከፈተው ቱኒዝ ውስጥ በሚገኘው ቦባቻ በተባለው ወታደራዊ ሰፈር እንደሆነ ባለሥልጣኖች ገልጸዋል። የሀገሪቱ የሀገር አስተዳደር ሚኒስትር ግድያው ከአሸባሪነት ጋር የተያያዘ ተደርጎ እንዳልታየ ዛሬ ተናግረዋል። ወታደሩ ግድያውን የፈጸመው ለምን እንደሆነ ግን ግልጽ አይደለም። አድማጮች፣ የዛሬው ዜና እዚህ ላይ አበቃ።
ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ በአማርኛ ቋንቋ የሚተላለፈው ፕሮግራም ነው።
ትናንት በተካሄደው
ሜትር ባንዱን እናናገራለን።
እሺ።
በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። የምናስተናግዳችሁ
አዳነች ፍስሐዬና
አዲሱ አበበ ነን። ምርጫ 2007 ለወትሮ የኢትዮጵያን ምርጫዎች ይታዘቡ የነበሩትና አሁንም በዓለም ዙሪያ እየተንቀሳቀሱ የሚታዘቡት የአውሮፓ ህብረትና የአሜሪካዊ ካርተር ማዕከል አልተገኙም። ለምን?
በዚህ ሳምንት የአውሮፓ ፓርላማ ባካሄደው ስብሰባ ላይ ስለዚህ ምርጫ ስለሚሉት ነገር ግን ቧልት የሆነ ክርክር አካሄደን ነበር። በዚህም ምክንያት ነው የአውሮፓ ህብረት ላለመሄድና የዲሞክራሲያዊ ምርጫን አነስተኛ መመዘኛዎች የማያሟላ ነፃና ፍትሐዊ ነው የማይባል ቧልት ላለመታዘብና የማይገባውን እውቅና ላለመስጠት የወሰን ነው።
አና ጎመሽ የአውሮፓ ፓርላማ አባል ናቸው። ሌላም ሰው እናዋያለን በዚህ በምርጫው ዙሪያ። ስለ ኢትዮጵያ ምርጫ፣ ስለ አውሮፓ ህብረት ታዛቢ ቡድን አለመገኘት እንዲሁም ሌሎቹን ሁኔታዎች በተጠናቀረ ዘገባ እንመለሰበታለን። አሁን ቅድም ወደ ጀመርሽው አዳነች፣
ትላንት በተካሄደው አገር አቀፍ ምርጫ አዲስ አበባ ተመዝግዞ ከነበረው ወደ 1.5 ሚሊዮን ህዝብ 90% የሚሆነው ድምፅ መስጠቱ ተገለጸ። በዩኒቨርሲቲዎች የሚሰጠው ድምፅ ዛሬ ይጠናቀቃል ተብሎ ይጠበቃል። አንዳንድ ተቃዋሚ ፓርቲዎች ግን የምርጫው ውጤት ተስፋ ሰጪ አይደለም ይላሉ። መለስካቸው አመሀ ዘግቧል።
በኢትዮጵያ ብሔራዊ ምርጫ ቦርድ የአዲስ አበባ ከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌታሁን ገብረ መድህን ዛሬ በስልክ ለቪኦኤ እንደገለጹት በአዲስ አበባ ተመዝግቦ ከነበረው ወደ 1.5 ሚሊዮን መራጭ ህዝብ መካከል 89.9% ድምፁን ሰጥቷል። በአዲስ አበባ ውስጥ ከየትኛውም ተወዳዳሪ ፓርቲ በምርጫ አካሄድ ላይ የቀረበ አቤቱታም ሆነ ቅሬታ እንደሌለም አቶ ጌታሁን ገልጸዋል። በዩኒቨርሲቲዎቹ የድምፅ መስጫ ወረቀት የጎደለበትን ምክንያት ግን የእሳቸው ጽህፈት ቤት በቀጥታ የሚመለከት ስላልሆነ የሚያውቁት ነገር እንደሌለ አስረድተዋል። ይሁንና ብሔራዊ ምርጫ ቦርድ ትናንት በኢትዮጵያ ቴሌቪዥን በሰጠው ማብራሪያ መሰረት የተፈጠረው የድምፅ መስጫ ወረቀት ጉድለት ሳይሆን እጥረት ነው። ይህም እጥረት የተፈጠረው ተማሪዎቹ በየዩኒቨርሲቲው የሚሄዱት ከተለያዩ የሀገሪቱ ክፍሎች ስለሆነ ውስብስብ አሰራር አስከትሏል። በዚህ መካከል በተፈጠረ ስህተት እጥረቱ ሊከሰት እንደቻለም ገልጿል። ስህተቱ ታርሞ ዛሬ በሀገሪቱ የሚገኙ ዩኒቨርሲቲዎች የሚካሄደው ድምፅ የመስጠት ሂደት ይጠናቀቃል ተብሎ ይጠበቃል። በአዲስ አበባ የሚገኙ ምርጫ ጣቢያዎች በየግላቸው የትናንትናውን ምርጫ ውጤት ለሕዝብ ይፋ አድርገዋል። የቪኦኤ ዘጋቢ የተመለከታቸው አንዳንድ ውጤቶች ኢህአዴግ በከፍተኛ ብልጫ እንዳሸነፈ ያሳያሉ። ጥቂት የተቃዋሚ ፓርቲ መሪዎችን በአዲስ አበባ ስላገኙት ውጤት ጠይቄያቸው ነበረ። ሁሉም የተለያዩ ችግሮች እንዳጋጠማቸው ይናገሩና ውጤታቸው አስደሳች እንዳልነበረ ይገልጻሉ። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ የመድረክን ውጤት ሲገልጹ እንዲህ ብለዋል።
በአሁኑ ጊዜ በቀጥታ ምርጫ ጣቢያም ተገኝቼ እንዳየሁት ከሆነ 1-5 ስራውን ሰርቷል። በዚህ ምክንያት እኔ በአዲስ አበባ መድረክ ሙሉ በሙሉ ያገኛል የሚል ግምት የለኝም።
የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ የስራ አስፈጻሚ አባልና የጥናትና ምርምር ኃላፊ አቶ ዋሲሁን ተስፋዬም ኢዴፓ በአዲስ አበባ በ23ቱም የምርጫ ክልሎች ተወዳዳሪዎች ያሰለፈ ቢሆንም ውጤቱ ያማረ አይመስላቸውም።
ውጤቱ በአጠቃላይ ለተቃዋሚዎች አስደሳች የሚሆን አይደለም። እስካሁን ባለው መረጃ በ23ቱም የምርጫ ጣቢያዎች ላይ ያለው ውጤት የእኛም ጭምር የሚያረካ አይደለም። በአጠቃላይ እስካሁን በደረሰን መረጃ ግን የተጠናቀቀው ውጤት ያው ዞሮ በምርጫ ቦርድ የጊዜ ሰሌዳ መሰረት ከሰባት ቀን በኋላ ነው የሚገለጸው። ግን አሁን በጊዜያዊ ውጤቱም ይህን ያህል ተስፋ ሰጪ ውጤት የለም።
የሰማያዊ ፓርቲ ምክትል ሊቀመንበር አቶ ስለሺ ፈይሳ ደግሞ ለሁሉም ትምህርት ይሰጣል ይላሉ።
ውጤቱ እንግዲህ አሁን እስካሁን በሚገባው የውጤት መሰብሰቢያ በደረሰ መሰረት ሁሉም ተጠቃሉ አልገባም። በአብዛኛው ላይ ኢህአዴግ ነው አሸናፊ ሆኖ የወጣው። ሰማያዊ ሁሉም ጋር ምናልባት ሁለተኝነት የሚያሸልም ከሆነ የሁለተኝነት ቦታ ነው ያገኘው። በዚህ ጉዳይ ላይ ብዙ ማብራሪያ መስጠት አያስፈልግም፣ አስፈላጊ አይመስለኝም። ግን ይሄ ለሁሉም ትምህርት የሰጠ ነው ብዬ አምናለሁ።
የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ 2007ን አጠቃላይ ውጤት በቅርቡ ይፋ እንደሚያደርግ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። አሁንም ከምርጫው አካሄድና ውጤት ጋር የተያያዙ ቅንብሮችን ማቅረብ እንቀጥላለን። በምዕራብ ሸዋ የአምቦና አካባቢዋን ምርጫ ሲከታተል የሰነበተው እስክንድር ፍሬው የድምፅ ቆጠራው ተጠናቆ ጊዜያዊ ውጤቶችም ተለጥፈዋል ይላል። ገዢው ኦህዴድ ሰላማዊና ዲሞክራሲያዊ ምርጫ ተካሂዷል ሲል፣ ተቃዋሚው መድረክ ደግሞ ሂደቱን በጽኑ ይተቻል። ዝርዝሩ ነው
154 ሲደመር 591 745 ይታይ። በአምቦ ቁጥር አንድ የምርጫ ክልል ከሚገኙ የምርጫ ጣቢያዎች በአንዱ የተሰጠው ድምፅ ሲቆጠር ነው የሚሰማው።
አይሰዲ ዋንቴ ሸክም ተፈጻሚ
ደምሩልኝ።
እኔ ለእኔማ ስለሰራሁት መቶልኛ፣ እናንተ ማስደምሩ አንዴ
እስኪ ደምሩልኝ።
ደምር።
በዚህ መሰረት የተቆጠረው ውጤት ዛሬ ጠዋት በተለያዩ የምርጫ ጣቢያዎች ተለጥፏል። አንዳንድ የከተማዋ ነዋሪዎችም ውጤቱን በቅርበት ሲመለከቱ ታይተዋል። አሸናፊው ማን እንደሆነ ለማወቅ ግን 31 የምርጫ ጣቢያዎችን ተዘዋውሮ መመልከት ያስፈልጋል። ከነዚህ ጣቢያዎች 3ቱ ደግሞ በገጠር የሚገኙ ናቸው። በዞኑ ያሉትን 11 የፓርላማ መቀመጫዎች ማን እንዳሸነፈ ለመረዳት ደግሞ 862 የምርጫ ጣቢያዎችን መመልከት ይጠይቃል። አንዳንድ ተፎካካሪ ፓርቲዎች ግን ከወዲሁ የምርጫ ግምገማቸውን ማስቀመጥ ጀምረዋል። በአምቦ ቁጥር 2 ለሕዝብ ተወካዮች ምክር ቤት የተወዳደሩት የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ምርጫው የመንግስትና የአስተዳደር አካላት ጣልቃ ገብነት የታየ በት ነው ብለዋል።
ምርጫው ሙሉ በሙሉ አንድ በካቢኔና በካድሬ ነው የተካሄደው። በእነሱ ቁጥጥር ስር ነው የተካሄደው። በተለይ ቆጠራ ህዝብ እያስገደዱ ምልክት ማስደረግ፣ አንዳንድ ቦታ ደግሞ ሆን ብሎ እንዲበላሹ ማድረግ። ኦሮሚያ እኔ በቅርቤ እየተከታተልኩ ያሉባቸው ቦታዎች በስፋት ነው ታዛቢዎች የተባረሩት፣ የታሰሩት፣ የተደበደቡት። ስለዚህ ብዙ ቦታ አንድ ያለ ታዛቢ ነው የተካሄደው።
የገዢው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ የአምቦ ጽህፈት ቤት ኃላፊ አቶ አሸናፊ ጭመዳ ግን ሰላማዊና ዲሞክራሲያዊ የሆነ ምርጫ ተካሂደዋል ብለዋል።
ሰላማዊ ሆኖ መጠናቀቅ አለበት የምለው አንደኛ ግባችን ነበረ። ይሄ ሁሉም ምርጫ ጣቢያ ላይ በሰላም የተጠናቀቀው። ሌላው ደግሞ የምርጫው ዲሞክራሲያዊነት ነው። በዲሞክራሲያዊ ነው የተጠናቀቀ ማለት እንችላለን። እንዳጠቃላይ ትላንትናም ከትላንትና ወዳም እንደዚህ አይነት ጫናዎች ነበሩ ብሎ በከተማችን ቅሬታ ያቀረበ አካል የለም እስካሁን እስከማውቀው ድረስ። ስለዚህ ተቃዋሚዎች ይህንን የምርጫውን ውጤት ካለመቀበል የሚነሱ ምክንያቶች ካልሆኑ በስተቀር እንደ አጠቃላይ ህዝቡ ወጥቶ የፈለገውን የመረጠበት ምርጫ ነው ማለት ይቻላል እንደ አጠቃላይ። ስለዚህ አሁን እነሱ የሚያነሱት በመንግስት በኩል ጫና ነበረብን፣ እንደዚህ ነበረብን ማለታቸው የሚደንቅ ነገር አይደለም፣ አዲስም ነገርም አይደለም። ይሄ ከዚህ በለጠም ምክንያት መፍጠር ይችላሉ የሚል አሳምንልኝ እንደ አጠቃላይ መሰረት የሌለ ቅሬታ ነው ብዬ ነው የሚወስደው።
ፓርቲዎችና ማንኛውም አካል ውጤት ከመተንበይና ከመግለጽ እንዲቆጠቡ ምርጫ ቦርድ በተደጋጋሚ እያስጠነቀቀ ነው። ከየምርጫ ጣቢያው የተሰበሰበው የምርጫ ውጤት ወደ ምርጫ ክልል ከዚያም ወደ ቦርዱ እንደሚሄድ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እናመሰግናለን እስክንድር። ከዚያው ከአምቦ ዞን የኦሮሚያ ፌዴራልስ ኮንግረስ ፓርቲ ምክትል ጸሐፊና የስራ አስፈጻሚ አባል አቶ ደጀኔ ጣፋ ሁለት ሰዎች መሞታቸውን ገልጸውልናል። እነማን ናቸው? ማን የገደላቸው? ለምን? አዲሱ አበበ አቶ ደጀኔን አነጋግሯል።
ጠላ ሁለት የምርጫ ክልል አላት፣ ሁለት ፓርላማ የምታሳልፍበት ማለት ነው። ጠላ አንድ ጠላ ሁለት ነው የሚባለው። በዛ ላይ ግዲሳ ጨመዳ የሚባል ሞቷል። በዳሳ ከብቴና ወይዘሮ ኤቢስ የሚባሉ ደግሞ በጥይት ተመቶ ሆስፒታል ነው ያሉ። በጠለያ አንድ ላይ ደግሞ ተሻለ የሚባል ሞቷል።
ተሻለ ማን ናቸው?
አባቱን አልነገረኝም። ተሻለ የሚል ነው ከዛው ከጎረቤቱ የነገሩት።
እርስዎ አቶ ደጀኔ ቦታው ላይ ሄደው አረጋግጠዋል ይሄንን ወይ ከቤተሰብ ጋር ተገናኝተው መሞታቸውን እርግጠኛ ሆነዋል?
አሁን ታዛቢዎቻችን እንደዚህ ሪፖርት ነው የሰጡን። እንደውም ግዲሳ ጨመዳ መጥቶ ጌዶ ሆስፒታል ነው ይሞተ።
ምን ሲያደርጉ ነው የተገደሉት? ሁኔታውን እንደው አጭር አድርገው ቢገልጡልኝ።
ኮረጆውን በዚህ ምክንያቱ ልጆቹ አናስነካም ስል ኮረጆ ወደ መድረስ ነው የገቡ። በዚህ ላይ ለምን ኮረጆ ይዘረፋል የምለውን ግብ ግብ ነው የተነሳው። ከዛ ቱክስ ነው የተጀመረው። እዛ በህዝብና በህዝብ መካከል በተደረገው ሰራዊቱ ነኝ ምልሻው ተቆርጦ የትኛው እንደገደለ አይታወቅም። አንድ ላይ ነው እነዛ ግብራት ኃይለኛ ትኩስ ነው ያደረጉ። ከዛ በኋላ እሱም መጡ፣ ሁለቱን ሰዎች በየቦታው እየመጡ ነው የሄዱ ማለት ነው።
ሐኪም ቤት የገቡት ሰዎች እንዴት ናቸው? በቅርብ አይተዋቸዋል?
እነሱ እየተኙ ነው፣ ህክምና እየወሰዱ ነው። አንዱ ጥይት ውስጥ አለ ተብሎ ሪፖርት እየተደረገ ነው። አንደኛው ተኝታለች።
መልካም እግዜር ይስጥልኝ አቶ ደጀኔ ጣፋ።
አሜን አብሮች።
በዚህ አቶ ደጀኔ ባቀረቡት ክስ ላይ የወረዳው አስተዳዳሪ አቶ መገርሳ ጉርሜዋ ለኦሮሞ ክፍላችን የሰጡት መልስ አለ፣ ይቀርባል።
ገመማት ዋን ቀበተማዳኒ ከና ዋንቲየን ንጅሩ ሪፈሪ ዳነሲ ዴሙዛ ቆፈን ቤካ
ሬፈሞ ቱሉቡን ኬሰ ጅሩ
ቱሉቡን ኬሰ ጅሩ አሸገሜ
ኤሰ ዴሜቹዳም
የአቶ መገርሳ ጉርሜሳ ትርጉም ይህ ሰው ይላሉ ሪፈር ተደርጎ ለህክምና መላኩን እንጂ ለመሞቱ የደረሳቸው መረጃ እንደሌለ ሪፈር የተደረገበትን ሆስፒታልም እንደማያውቁ ገልጠው ስለተፈጠረው ግጭትም እንደማያውቁ ነገር ግን እያጣሩ እንደሆኑ ተናግረዋል። ሌሎች ሰዎችም ቆስለው ሐኪም ቤት መላካቸው ይነገራል ተብለው ሲጠየቁ ደግሞ ትክክል እንዳልሆነና እርሳቸው የማያውቁት ነገር እንደሌለ እኒሁ ባለስልጣን አቶ መገርሳ ጉርሜሳ አስረድተዋል።
ሄኖክ ሰማግዜር የደቡብ ኢትዮጵያ። አሁን ወደ ትግራይ እናልፋለን።
ምርጫውን ሲከታተልና ሲዘግብ የሰነበተው ግርማይ ገብሩ ነው። ለዛሬ ደግሞ ይህም ዘግቧልናል። አረና መድረክን የወከሉት አቶ ገብሩ አስራት ትናንት በተካሄደው አገራዊ ምርጫ ድምጻቸውን አልሰጡም። አቶ ገብሩ እንደሚሉት የመራጮች ካርድ እየተሰጠ በነበረበት የጊዜ ሰሌዳ ውስጥ ጠይቄ የምርጫ ጣቢያው ካርድ ጨርሰናል የለንም የሚል መልስ ሰጥተውኛል ብሏል። ግርማይ ገብሩ ይህንን የአቶ ገብሩ አስራት አቤቱታ መሰረት በማድረግ በመቀሌ ለ30 የምርጫ ጣቢያ አስተባባሪን የሆኑትን አቶ አባተ ወልደ ገብርኤል ጠይቋል። እኚህ የምርጫ ጣቢያ አስተባባሪ በእርግጥ የምርጫ ካርድ እጥረት አጋጥሞን ነበር፣ ቢሆንም አቶ ገብሩ አስራት ሰው ልከው እንደሆነ ነው እንጂ እንጃ እሳቸው መጥተው አልጠየቁኝም የሚል መልስ ሰጥተውታል።
አቶ ገብሩ አስራት በዘንድሮ ምርጫ ድምፅ እንዳልሰጡ ነው መረጃው የደረሰኝና የዚህ ምክንያት ምን ይሆን?
የዚህ ምክንያት እንግዲህ በአካባቢው ያለው የምርጫ አስተዳደር የፈጠረው ችግር ነው። ይኸውም ምንድን ነው? እኔ እንግዲህ የካቲት አንድ ቀን ከሰዓት በኋላ ልክ 9 ሰዓት ወደ ምርጫ ጽፈት ቤቱ ሄጃለሁ። የአካባቢ ምርጫ ጽፈት ቤት እና ተመዝግቤ ካርድ ለመውሰድ ሄድኩና ካርድ አልቋል ተብሎ አልተሰጠኝም። እኔ ወደ መቀሌም የመጣሁት ለዚህ ስል ስለነበር ጊዜውም እያለፈብኝ ስለሄደ ተወካይ አድርጌ ሄድኩኝ። የወከልኩትም አቶ አንዶም ገብረስላሴ ነበር። አቶ አንዶም ሄደው ቢጠይቃቸው ካርድ የለንም ብለዋል። እስከ ቅርብ ጊዜ ድረስ በየቤቱ የምርጫ ካርድ እንደሚታደል ግን መረጃ አለኝ፣ በእጃችን አለ፣ እንደ ፓርቲም እዚህ መቀሌ ውስጥ ማለት ነው። እኔ ግን በዚህ አግባብ ስለተከለከልኩ ለዚህ ነው በዚህ አካባቢ ተወዳዳሪ ያለሁም ለመምረጥ ያልቻልኩት።
ካርድ የሚሰጥበት የጊዜ ገደብ ተጥሏል እና ከጊዜ ገደቡ በፊት ነው የመጡት።
እሁድ የካቲት አንድ ገና ገደቡ አላለቀም ነበር። ስለዚህ ከገደቡ በፊት ነው የመጣሁት።
የሄዱበት የምርጫ ጣቢያ ምንድን ነው የሚባለው?
ጣቢያው እንዳባ አነኒያ ሙስ ቀበሌ ነው ወይ ቅጠና ተብሎ የሚታወቀው በድሮ አጠራር ቀበሌ 15 ይባላል። ድሮም ይሄ አካባቢ የኤሌክትሪክ ኃይል መስጫ አካባቢ ነበር። እዚህ አካባቢ ነው የሄድኩኝ።
አሁን እንግዲህ በቀጥታ ወደ ምርጫ ጣቢያው በመሄድ የምርጫ አስፈጻሚዎችን ደግሞ ጠይቃለሁኝ፣ የሚሰጡኝን መልስ አቀርባለሁኝ። እርስዎ ማን ይባላሉ? የት ነው ያለ ነው? የስራ ድርሻዎትን እስኪ ንገሩ።
እኔ አስተባባሪ ነኝ። ስሜ አቶ ወልደ ገብርኤል ይባላል።
የምርጫ ጣቢያው ምንድን ነው የሚባለው?
ጣቢያ ዘስላሴ።
የምርጫ ጣቢያ ዘስላሴ። እንግዲህ አቶ ገብሩ አስራት እዚህ ነበረ ድምጽ መስጠት የነበረባቸው እና ካርዱ በወቅቱ መጥቼ ካርድ አልተሰጠኝም፣ የጊዜ ገደቡ ሳይደርስ መጥቼ ካርድ የለም አልቆብናል ብለውኛል የምርጫ አስፈጻሚዎቹ ይላሉ።
እኔ ከዚህ አልተለየሁም፣ አልመጡኝም፣ አልጠየቁኝም።
በቂ ካርድ ግን ነበራቸው?
መቋረጥ ያቋርጠን ነበር። እሳቸው ግን አልመጡ።
የጊዜ ገደቡ ከመድረሱ በፊት ካርድ አልቆባቸው ነበር?
ትንሽ አቋርጦ ነበር ለመቋረጡ። የሆነ ሆኖ እሳቸው አልጠየቁኝም። እኔ አልተለየውም ከዚህ ግን አልመጡም፣ አልጠየቁም።
እርስዎ ነበረው እየመዘገቡ የሚሰጡት?
እኔ ነኝ።
በጣም ነው የማመሰግነው።
ሁለት ጸሐፊዎች አሉ፣ የሚያስተባብራቸው እኔ ነኝ። እኔ የሌለሁበት ቁልፍ አይከፈትም። እሳቸው አልጠየቁኝም። ሌላ ልኮው እንደሆነ አላውቅም።
አምባሳደር ዶክተር አዲስ አለም ባለማ በመቀሌ ምርጫ ክልል የምርጫ ጣቢያ ዘሰላሰ መርጠው አሁን እየወጡ ነው። ምርጫው እንዴት ነበር? እንደመራጭ
ምርጫው በጣም ማለት ልዩ ስሜት የሚሰማበት ሁኔታ ነው። ምክንያቱም ይህ ሁሉ ወጣት መስዋዕትነት ከፍሎ ለዚህ ደረጃ ነው ያደረሰ። እንግዲህ በተከታታይ ባለፉት ምርጫዎች በተገኘው ተመክሮ ይበልጥ እየተሻሻለ የመጣ ምርጫ ነው። አሁን እንዳየሁት በጣም በተረጋጋ መንገድ ሰው በጣም ከአስር ሰዓት ጀምሮ ቁጭ ያሉ እናቶችና አባቶች፣ ወጣቶች የታዩበት አሁን ደግሞ በተረጋጋ መንገድ ድምፁን እየሰጠ ባለበት ነው እና እዛ ስትሄድ ልዩ ስሜት ይሰማሃል። ማለት ይህን ነገር ለማምጣት ምን ያህል መስዋዕትነት እንደከፈል የተሰዉት ጓደኞችም ሳይቀሩ ነው ትዝ የሚሉ። ምክንያቱም እኔም የመረጥኩበት በተወለድኩበት አካባቢ ስለሆነ እዛ ቁጭ ብለን በህፃነታችን ብይ ስንጫወት ኳስም ስንጫወት የነበርን ጓዶች፣ በኋላ ግን በየበረሃው ጥለናችን የመጣን ጓዶች ትዝ የሚሉበት የሚል ሁኔታ ያንን ስሜት ነው የፈጠረብኝ።
ዶክተር አዲስ አለም እንግዲህ ህዝቡ አምኔታ ሰጥቶ በዚህ ምርጫ ኢህአዴግ ካሸነፈ ህዝቡ ከኢህአዴግ ምንድን ነው የሚጠብቀው?
ህዝቡ ከኢህአዴግ የሚጠብቀው ሰላሙን ማስቀጠል፣ የዲሞክራሲ ስርዓቱን እንዲጎለበት ማድረግ፣ ከዛ በላይ ደግሞ ልማቱን በፍጥነት እንዲረጋገጥ ማድረግ ነው። እንግዲህ ለዚህ የሚበጅ በአሁን ጊዜ ተዘጋጅተን ያለንበት ሁኔታ አለ። ጂቲፒ አንድ የእድገትና የትራንስፎርሜሽኑ እቅድ አንድ አገባደን፣ ሁለተኛው ተዘጋጅቶ እያለቀ ነው። ህዝቡ በስፋት እንዲወያይበት አገር ውስጥም ከሀገር ውጭም ያለው ኢትዮጵያዊ በሙሉ እንዲወያይበት ይደረጋል። በሚቀጥሉት 5 ዓመት ደግሞ ይህንን እቅድ ተግባራዊ ወደ ማድረግ እንሄዳለን፣ እንረባረባለን። በዚህ 5 ዓመት ከፍተኛ ለውጥ እንዲመጣ ነው የሚጠበቀው። ኢንዱስትሪው እንዲጎለብት፣ ከግብርናው ደግሞ መሪነቱን መቀበል የሚያስችለው ሁኔታ የሚመቻችበት፣ በከፍተኛ ደረጃ ደግሞ ድህነት የሚቀነስበት፣ አሁን ካለው ደረጃ የሚቀነስበት፣ ስርዓታችን ደግሞ የበለጠ የሚጠናከርበት፣ ዲሞክራሲ ስርዓት የሚጠናከርበት፣ መልካም አስተዳደር ችግሮች በተለይ መፍታት የምንችላቸው ችግሮች ሳይፈቱ እንዳይቀሩ በጥንቃቄ የምንፈታበት ሁኔታ ነው የምንፈጥረው እና በከፍተኛ ደረጃ መጠበቅ አለበት። እኛም ደግሞ በከፍተኛ ደረጃ የተሰጠን አደራ የግድ መወጣት ደግሞ መቻል አለብን።
ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ሄኖክ ሰማግዜር ደግሞ የደቡብ ኢትዮጵያን ምርጫን የተከታተለው በሾኔ በአካባቢዋ የተካሄደውን የድምፅ አሰጣጥና ቆጠራ በምርጫው ዕለትም ነበር የተባለውን ውዝግብ ያስቃኘናል። በዚያ የመድረክ ተወዳዳሪ ኤልያስ ሀደሮ በምርጫው መጭበርበር ታይቶበታል ያሉትን ሀሳብ መነሻ በማድረግ አነጋግሯቸዋል። መኪና የማይደርስበትን የ30 ደቂቃ ጉዞም በእግር ሄዶ ያገኘውን ይዟል። እነሆ
ኤልያስ አደረው ይባላሉ። የምስራቅ ባራቸው ወረዳ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሊቀመንበር ነኝ። ትናንትና መራጩ ህዝብ ድምፅ እየሰጠ የዋለበትን በአጭሩ በእኛ ፓርቲ ላይ የደረሰውን ፈናና ተጽዕኖ በግልጽ ለማስቀመጥ ይፈልጋለሁ። አንደኛ በሰባሉት ምርጫ ጣቢያዎች ከነበሩት በዚህ ወረዳ ስር በያሉት ምርጫ ጣቢያዎች ከዚህ ተቀማጭ ታዛቢዎችን ትናንት ወደ ሊከን ትናንትና በጊዜ ገብቶ እንዳይታዝቡ ከ12 ሰዓት ጀምሮ ነው ህዝቡ ድምፅ የሚሰጠው። በዛ ቦታ እንዳይቀመጡ ተባሮ ነው ተመልሶ መጥቶ ወረዳ ምርጫ አስፈጻሚ ቢሮ እና ለእኛ ሪፖርት ያደረጉት። ይህንን ባጭሩ ወረዳ ምርጫ አስፈጻሚ ቢሮ አብረን ሄደን ቃት። ሁለተኛ አቶ ያዕቆብ ማርቆስ የሚባል ነው። ሶስተኛ ሴት ልጅ በዛብነሽ የምትባላለች የአባቷን ሲመላቅም ሶስቱም ባሉበት እነዚህ ተባሮ መጡ የእኛ ታዛቢዎች ምን ይሆናሉ? እነሱ በሌሉበት ገዢ ፓርቲ ለብቻ ሊወዳደር ነው ወይ ብዬ በአስቸኳይ በመኪና እዚያ እንዲደርሱ አድርጉ ብዬ የራስንም ሪፖርት አቀረብኩ። እናደርሳለን እያሉ ችላ እያሉ 22ቱም ታዛቢዎች እዚሁ እያሉ እኛ ሂደን እንመጣለን ብሎ ቀደም ብሎ እነሱን እዚሁ ጥሎ በእነሱ ጽህፈት ቤት ጥሎ ሄዶ ገዢ ፓርቲ ብቻ ምርጫን እንዲያካሂድ አድርጓል። ሁለተኛ 72ቱም ምርጫ ጣቢያዎች በሌሎች በተቀሩ ቀበሌያት አንደኛ በሽርቆ ገፈርሶ፣ ሁለተኛ በጢሎ ኩቢ ዲንቱ ሁለት ምርጫ ጣቢያ ነው ያለው። ሶስተኛ ዶንጎሮ ቀበሌ አንድ ምርጫ ጣቢያ ነው ያለው። አራተኛ ዌራሞ ቦንኮያ 3 ምርጫ ጣቢያ ነው ያለው። አምስተኛ አዋር ካሳ 01 ምርጫ ጣቢያ ብቻ ነው ያለው። በአምስቱም ቀበሌያት በጠቀስኩት ምርጫ ጣቢያዎች
የኛ ወኪሎች ሳይደርሱ ነው ድምጽ መስጫ ኮሮጆ ተከፍቶ ሞልቶ ያደሩት። ሶስተኛ በየምርጫ ጣቢያ ህዝቡ ድምጽ እየሰጣ በዋለበት ቦታ ገዢ ፓርቲ ካድሬዎችና ገዢ ፓርቲ ከፍተኛ አመራሮች ማለትም የክልል የዞን የወረዳ አመራሮች የቀበሌ አመራሮች ታጣቂዎች ከፍተኛ ማዕከለኛ ዝቅተኛ ካድሬዎች መራጩ ህዝብ ባለበት የመራጩን ህዝብ ድምጽ በማደናበር ምን ልታመጡ ነው ብሎ ለማስፈራራት ልዩ ኃይል ታጣቂ ኃይል ባጠገቡ ነው ያለው። ፖሊስ አባላት ከዞን እስከ ወረዳ ድረስ ያሉት በየምርጫ ጣቢያ ተስማርቶ እያስፈራሩ እነዚህ ባለስልጣናት ምን ልታመጡ ነው በዚህ ላይ ጨምሩ ብሎ መራጩ ህዝብ መታወቂያ ካርድን ይዞ ሲመጣ ካርዳቸውን ከነሱ እጅ የወረዳና የዞን ለምሳሌ ማርቆስ ሌረንጎ ይባል ድሮ የሀዲያ ዞን ዋና አስተዳዳሪ ሆኖ በሌላ ጉዳይ ከስራ ወርዶ ያለውን ከዞን አምጥቶ እሱ እያስገደደ የወረዳ አመራሮች እያስገደዱ ነው ህጋዊጥ የሆነ ድምፅ እንዲሰጡ ያደርጉ ተሰርቆ የወጣውን ጨመሩ እንጂ እዚያ ምርጫ ቦታ የተሰጠውን በፍጹም አልተቀበሉም። መራጮችን አልመረጡም። ለወደፊቱ ግን ዴሞክራሲው የት አለ? ዴሞክራሲ አለ ወይ? ዴሞክራሲ በኢትዮጵያ የለም ነው የምንለው እኛ እንደ መድረክ ፓርቲ የወረዳ ሊቀመንበር። በአጠቃላይ ምስራቅ ባዳቸውና እንዳድያ ሲናይ በኦላድያ ላይ ሰውዬን መርጧል። ሁሉም ዜሮ ነው። እናወግዛለን። ላደረጋችሁ ተሳትፎ እጅግ አድርጌ በፓርቲና በራሴ ስም አመሰግናለን። ጨርሻለሁ።
ጋዜጠኞች ጥያቄ ተወስዳላችሁ?
አዎ።
የመጀመሪያው ጥያቄ የሚሆነው እንግዲህ ውጤቶች እየተለጠፉ ነው በተለያዩ የምርጫ ጣቢያዎች። እናንተ በደረሳችሁ መረጃ መሰረት አርብ ዕለት እናሸንፋለን ሲሉ ነበር። አሁን ያለውት መረጃ ምንድን ነው? ምን ይመስላል? ምርጫውስ ዴሞክራሲያዊ አይደለም ለማለት የገፋፋችሁ ምንድን ነው?
ትክክል ነው። እኔ ፍትሃዊና ዴሞክራሲያዊ ምርጫ ይካሄዳል ብዬ ነው የህዝባችን ስነ ልቦና እና ፍላጎቱ ማንም ምንን ለመምረጥ እንደተዘጋጀ ስለሚያውቅ በእርግጥ ትላንት ወዲያ ህዝባችን ይመርጣል ብለን ወይም ብዬ ገምቻለሁ። ነገር ግን ትላንትና የተደረገው ነገር በህገወጥ መንገድ ባለስልጣናት በግዴታ የመረጡበትና በግዴታ ያስመረጡበት ያስገደዱበት የአፈና ምርጫ ውጤት ስለሆነ ቢለጥፉም እንደ ፓርቲያችን አንቀበልም። ሰላማዊ ትግላችንን እንቀጥላለን። እነሱ በየምርጫ ጣቢያው ለጠፉትን እና ህዝቡ መርጦ ሰውን በራሳቸው ጊዜ በግዴታ ኮሮጆ ውስጥ የሞሉት ስለሆነ የእነሱን ውጤት አንቀበልም። ሰላማዊ ትግላችንን እንቀጥላለን። ለዓለም ማህበረሰብ እናሳውቃለን። ለኢትዮጵያ ህዝብ እናሳውቃለን። ሰላማዊ ሰልፍ ይቀጥላል። እኛ ወደ ኋላ አንልም። ቆዝመን ወደ ቤት አንገባም። ማን ይቀበለው ነው?
በዚህ ክስ ላይ በምስራቅ ባዶዋች ወረዳ የሲቂ ምርጫ ክልል አስተባባሪ ምላሽ ሰጥተዋል። የሚጀምሩት ግን የትናንቱን የምርጫ ሂደት በማስረዳት ይሆናል።
ስሜ አቶ ያዕቆብ ዮሴፍ ይባላል። የምስራቅ ባዳች ወረዳ የሲቂ 02 ምርጫ ክልል ጽህፈት ቤት አስተባባሪ ነኝ። በ16 ላይ በተደረገው ምርጫ ላይ ህዝቡ ልክ ከጠዋቱ 12 ሰዓት ላይ በመውጣት በንቃት ሲሳተፍ ነው ያየናቸው። ምርጫው ፍትሃዊ፣ ሰላማዊና ዲሞክራሲያዊ በሆነ መልኩ ነው በእያንዳንዱ ጣቢያ ሲከናወን ዞራን ባየናቸው አካባቢዎች ላይ የሚፈልገውን ፓርቲ ምንም ተጽዕኖ የምርጫ ህጉን በተከተለ መልኩ ነው ሲሰጡ የዋሉት። ከዛ እንግዲህ ወደ ማጠናቀቂያ አካባቢ ላይ የመድረክ ፓርቲ ወኪሎች ከነሱ ወገን ኦሪንቴሽን ይሰጥ በምርጫ ቦርዱ እውቅና ውጪ በራሳቸው ጊዜ ለቅሶ የማየት ሁኔታዎች ተስተውሏል። ወደ ምርጫው ማጠናቀቂያ አካባቢ ላይ ማለት ነው።
እንግዲህ የዚህ ወረዳ የመድረክ ወኪል ጋዜጣዊ መግለጫ ሰጥተው ነበር በዛሬው ዕለት። ሶስት ነጥቦችን አንስተዋል። አንደኛ በወኪሎቻቸው የእጩዎች ወኪል በ22 የድምጽ መስጫ ጣቢያዎች መባረራቸው አስከትሎ ደግሞ አንዳንድ የምርጫ ጣቢያዎች ውስጥ የድምጽ መስጫ ወረቀቶችን ኮሮጆዎች ውስጥ የማጨቅ የገዢው ፓርቲ አመራር አባላትና የጸጥታ ባለስልጣናትም እንዲሁ መራጮችን ያስፈራሩ እንደነበረ እነዚህን ሶስት ነጥቦች አንስተው ምርጫው ሰላማዊ፣ ፍትሃዊ፣ ዴሞክራሲያዊ አልነበረም ብለዋል። ምን ትላላችሁ?
ከመድረክ አስተባባሪ በኩል የኛ ወኪሎቻችን ተባረሩ የሚል ቅሬታ ሲያቀርቡ ለምሳሌ ቄረንሶ 8 ጣቢያዎች አሉ። እዛ ላይ እስከ ቦታው እንደ ምርጫ ቦርድ ሄደን አንድም የነሱ ወኪል በቦታው ያልተገኘ ያልመጣ ምንም እዛ ላይ በዛ ሌላ ደረሳ በአካል ደርሰን አረጋግጠናል። እኛ ወኪሎች ተባረሩ፣ ታሰሩ ተብሎ ቅሬታ ሲያቀርቡ በሰዓቱም ደርሰን በምናጠረበት ጊዜ እንዳልተገኙ አድራሻውም እንዳልደረሱ ከነበሩ ከሌላ ፖለቲካ ፓርቲዎችም ወኪሎች ከህዝብ ታዛቢዎች በአካልም ቀርበን ያየናቸውና ተጨባጭነት የሌለ ቅሬታ ነው ያቀረቡት። በአካል እንኳን ባልቀረቡበት ተባረሩን፣ ታሰሩን የሚል ቅሬታቸው አግባብነት የሌለ መሆኑን እንደ ቦርድ አረጋግጠናል።
ከደቡብ ብሔር ብሔረሰብ ክልል ከቡልቃ ምርጫ ጣቢያ 01 ቀበሌ የመድረክ ታዛቢዎች ምርጫውን እንዳይታዘቡ መከልከላቸውን የአካባቢው የመንግሥት ባለሥልጣናትም ያላግባብ ሕዝቡ የአህደጉን ተወካይ እንዲመርጡ ይገፋፉ እንደነበር የፓርቲው ተወካይ ገልጧል። ሄኖክ ሰሙናግዜር ሁለቱንም ወገኖች ያነጋገረበትን ቪዲዮ በነገራችን ላይ አድማጮች፣ እነዚህ ቪዲዮዎች በድረገጻችን ላይ የሚታዩ የተለጠፉ ስላሉ እንድትከታተሏቸው በዚህ አጋጣሚ እንጋብዛለን። እና አሁን ሄኖክ ሰማግዜር ሁለቱንም ወገኖች ያነጋገረበትን ቪዲዮ ልኮልናል። የምርጫ ጣቢያው ኃላፊ አቶ ተረፈ ድንሲማ መጀመሪያ የትናንቱን ምርጫ ሂደት በመግለጥ ይጀምራሉ።
ስሜ ያው ተረፈ ድንሲማ ይባላል። አሁን የምንገኝበት ቡልቃ ምርጫ ጣቢያ 01 ላይ ነው።
በዛሬው ዕለት የድምፅ አሰጣጥ ሂደቱ ምን ይመስላል? በዚህ አካባቢ የነበረው በስንት ሰዓት ጀመራችሁ? በሰዓቱ ጀምራችሁ ከሆነና የድምፅ አሰጣጥ ሂደቱስ በምን አይነት ሁኔታ እንደተከናወነ ይግለጹልን እስኪ።
ተው በ12 ሰዓት ነው ድምፅ መስጠት ህዝቡ የጀመረው። የፈለገውን ነው ሲመርጥ የዋለው ና አሁንም አላበቃም። እስከ ቆጠረው ያው 12 ሰዓት ላይ ነው ማታ ምሽት ላይ የምናበቀው ና ዲሞክራሲያዊ በሆነ መልኩ ነጻ በሆነ መልኩ የፈለገውን መርጦ በጊዜ እየሄደ ነው። እንደውም ጠዋት በጣም እንትን ነበረ፣ የሰልፍ ሁሉ ግርግር ነበረ። ከዚህ ከስድስት ሰዓት ወይ እስከ 5 ሰዓት ተኩል በኋላ ነው ትንሽ ሊቀንስ የቻለው። እስከዛ ባለው ላይ ነበረ እዚህ ግቢ ላይ በጣም ጥቅጥቅ ብሎ እና አስተባባሪዎቻችን እና ሚሊሻም ቢሆን ጥባቃም ሌላም ብዙ እንትን ብሎ እና ሰልፍ ሁሉ ሲያስይዙ ነበረ እና ሴት ፈታሾች ለብቻ፣ ወንድ ፈታሾች ለብቻ እዚህ ተደርጎ በጣም በጥሩ ሁኔታ ነበረ ሲካሄድ የነበረው። አሁን ህዝቡ በቀነሰ ሰዓት ነው አጋጣሚ የደረሳችሁት። መራጮች ተመዝጋቢዎች 732 ነበሩ። እስካሁን የመረጠው 630 መርጠዋል። 102 ይቀራል ማለት ነው እስከ ምሽቱ 12 ሰዓት ይሄ ይመጣል ብለን ደግሞ እየተጠባበቅን ያለ ነው።
የመድረክን የምርጫ ዘመቻ የሚያስተባብሩ በዚህ ራሳቸውም የሚወዳደሩ አቶ ኤልያስ ሀዴሮንም ስናነጋግራቸው ነበር። እሳቸው እንደሚሉት በዚህ የምርጫ ጣቢያ ችግር ነበረ። እንዲያውም የመድረክ ምርጫ ታዛቢዎች ከስፍራው እንደተባረሩ ነው የገለጹት። ይሄ እውነት ነው?
ከእውነት የራቀ ውሸት ነው። አንደኛ
አሁን የመድረክ ታዛቢዎች
አሉ፣
ልናያቸው እንችላለን። እንዳገኛቸው
የታዛቢ እንግዲህ የመድረክ ሌላ ተብሎ የለም፣ ጠቅላላ የህዝብ ታዛቢ ነው ያለ። ታዛቢ እንደ ታዛቢ ስናየው ማለት ነው። ሌላው ከመድረክ የተወከሉ ሰዎች እዛ እንደ ወኪል የተቀመጡ ሰዎች አሉ፣ እጩዎች ማለት ነው።
እርስዎ ግን ያሉት የመድረክ ታዛቢዎች እዚህ አሉ ነበር ያሉት አስቀድመው።
የመድረክ እጩዎች አሉ፣ ታዛቢዎች ሳይሆን እጩዎች አሉ። የመድረክ እጩዎች አሉ፣
ታዛቢ ግን የላቸውም መድረኮች። ምክንያቱም አሁን ዛሬ እኔ በተገኘሁበት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ድምጽ በሰጡበት ምርጫ ጣቢያ የሰማያዊ ፓርቲ ታዛቢዎች ነበሩ፣
እጩዎች ነበሩ።
ታዛቢዎች ነው የምናወራው።
በእጃችን ካለው መረጃ እዚህ ያለው ሆን አንደኛ የህዝብ ታዛቢ ናቸው። ምርጫውን የሚታዘብ የህዝብ ታዛቢዎች አሉ፣ ቀጣይ ኢህአዴግ ታዛቢ የለም። እጩ አለ፣ ግን ከኢህአዴግም እጩ አለ፣ ከሰማያዊ ፓርቲ እጩ አለ፣ ከቅንጅት እጩ አለ፣ ከመድረክ እጩዎች አሉ። የእጩ ወኪሎች ማለት ነው። እጩ ከተባለ የእጩ ወኪሎች አሉ፣
አሉ
የእጩ ወኪሎች ከሁሉም ፓርቲ ከየአራቱም አሉ።
ልናያቸው እንችላለን።
እዚሁ ናቸው አሉ።
የመድረክ እጩ ወኪል ማን ነው? እዚህ አንድ ጊዜ ወደ ካሜራው ትመጣለን።
ስም አለም ወርዳሎ ይባላለሁ። የመድረክ ፓርቲ ውክል ነኝ። ቀበሌ ቦልጊታ ምርጫ ጣቢያ አንድ ከመሰረቱ ማግስት ነው እዚህ የገባሁት። ንጋታ ላይ ሲገባ የምርጫ መስጫ ካርዱም ማይተሙም የፓርቲው ሙሉ ፓርቲ ቀርቦበት በፊቱ ነው ማቀደድ አለበት። ማይተቡም ተፈቶ እሽጉም ተፈቶ ባለበት ነው የደረስኩት።
ደረሽ
እኔ 12 ሰዓት ከ12 እንዲሁም 9-10 ሰዓት ነው የተነሳሁት ከቤት። እዚህ ሲመጣ ሁሉም ተፈቶ ነው ያለው። ከዛ እዛ ተቀምጬ ነበርኩኝ። አሁን እስከ ቦርዱ ጭምር ከህዝብ ካርድ ንብ ሶስቱ ላይ አድርግ እያለ ምርጫ ቦርዱ ራሱ ንብ ላይ ሶስቱም ንብ ላይ በዚህ ሶስት አለ በዚህ አንድ አለ እያለ እያስተመረ ለምንድን ነው እንደምታረገው ስልም እምቢ ብለው ወጥተህ ማየት ትችላለህ ሲል ጠዋት ነው ለአንተ ደውያለሁ። ጠዋት ማለት አረካና ባልከው ጊዜ ከዚህ ወጥቼ ነው ደወልኩ።
ምንድን ነው ሲሉ የነበረው?
ውጣ ከዚህ ድምፅ መስጫ መስጣት አችልም በቃ ዞር በል ብሎ ውጣ ሲል ነው የወጥቼ ለአንተ ደወልኩት። ከዛ አንድም ሰው 20 እና 40 ሲከቱ እዚ አንድ ምልሻ አባል ነው ጠቅላላ እዚ መዝግበ ይያለው ከዛ ሲይዘው የወረዳ እዚ ጋር መሰራው ወኪል ነው መሰራ ፖሊስ ነበረኝ እሱ ጣልቃ ገብቶኝ ይዞ ካላከለኝ ከዛ በኋላ ደሞ ፊታው ሲራ አይደለም ተሰራ ለአንድ ሰው ሁለት ተደጋግሞ ቀለም ሳይቀልሙ ይሄዳሉ እንደገና ሾልኮ ይገባሉ ሁለት ሁለት ነው እየተጣላ ያለው ከዛ አንጻር አሁንም ቢሆን አልፈርምም ብዬ ነው ያለሁት እስከሁንም ድረስ ክርክር ላይ ነበርኩ እዛ ውስጥ ደግሞ ምርጫ አስፈጻሚ ተረፋ ገብቶ እዛ ሚስተር ክፍል ገብቶ ለሰው እየፈረማ ነው የሚሰጠው ይሄ ሁሉ ችግር ነው ያለበት ወልቂጤ ላይ ከዛም ደውያለሁ ለኤልያስም ለናንተም ደውያለሁ በጣም ችግር እንዳለ ነው
ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ወደ ሁለተኛው ግማሽ እናልፋለን።
አዎ፣ ታዲያ በዚህ ሰዓትና ቦታ የሚቀርቡትን መደበኛ ፕሮግራሞች ለምሳሌ ስፖርት ወይም ደግሞ አዳነች ያንቺ አፍሪካ ነክ ርዕሶች ዛሬ እንደማይቀርቡ አድማጮች እንደሚያውቁ እርግጠኛ ነን።
ዛሬ ሙሉውን ጊዜ በኢትዮጵያው ምርጫ 2007 ላይ ነውና ያተኮር ነው። እንቀጥላለን።
መልካም። የሰብአዊ መብቶች ጉዳይ ሲነሳ የኢትዮጵያ ስም እንብዛም በበጎ አይነሳም። በብዙ የምትታወቀው በተቃውሞ ድምጾች ላይ ታካይዳለች በሚባለው አፈና፣ ጋዜጠኞችን በማሰሯ፣ የፖለቲካ ተቃዋሚዎችን በማሳደዷ ወይም በማዋከቧ ነው። ለመሆኑ የመንግስቱ ተቀናቃኞች የሚደርሱባቸው ወከባዎች ወይም አፈናዎች የሚገለጡት በምንድን ነው? አዲስ አበባ የምትገኘው ሪፖርተራችን ማርታ ፋንደር ቮልፍ ምርጫው ከመካሄዱ ጥቂት ቀደም ብሎ በዚህ ሰብአዊ መብቶች በኢትዮጵያ ጉዳይ ላይ ከአዲስ አበባ ዘግባ ነበር። ሰሙማ ባተ አምነስቲ ኢንተርናሽናል ባለፈው ሳምንት መጨረሻ አካባቢ ካወጣው ሪፖርት አካቶ እንደሚከተለው አዘጋጅቷል። ሰሙማ ባተ፣
የኢትዮጵያ መንግሥት ያለማቋረጥና በስርዓት ደረጃ ያዋክበናል፣ ያሸማቅቀናል፣ ያሳድደናል፣ አባሎቻችንንና ደጋፊዎቻችንንም ያስራል ሲሉ ተቃዋሚ ፓርቲዎች ሮሮና ስሞታዎችን ያሰማሉ። የፖለቲካ ፓርቲዎች በተደላደለ ሁኔታ መንቀሳቀስ እንዳይችሉ መንገዱን ሁሉ የከበደ ለማድረግ መንግስቱ የተለያዩ ዘዴዎችን ይጠቀማል ብለዋል ሂዩማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን ተመራማሪ ፊሊክስ ሆርን።
Opposition parties have also reported having difficulties registering candidates. It's been very difficult to have demonstrations.
ተቃዋሚ ፓርቲዎች እጩዎቻቸውን ለማስመዝገብ እየተቸገሩ መሆናቸውን እየተናገሩ ነው። የቅስቀሳ ዘመቻ ለማካሄድ ፍቃድ ስለሚከለከሉ ሰልፍ ማድረግና መቀስቀስ አልቻሉም። ሰልፈኞች ታስረዋል። አንዳንዶቹን ሰልፈኞች ደግሞ የጸጥታ ኃይሎች ከመጠን ያለፈ ኃይል እየተጠቀሙ ይበትኗቸዋል።
እንዲህ አይነቶቹ እርምጃዎች ተቃዋሚዎቹ ፓርቲዎች ደጋፊዎቻቸውን ማሰባሰብ ወይም ማነቃነቅ እንዳይችሉ እንደሚያደርጓቸው የሚናገረው የመብቶች ተሟጋቹ ድርጅት ኢትዮጵያ ውስጥ እንዲህ አይነቱ ተቃውሞን በኃይል የመበተን ዘመቻ ከእያንዳንዱ ፌዴራል ምርጫ በፊት እንደሚስተዋል ይጠቁማል። የኢትዮጵያ መንግስት በመገናኛ ብዙሃኑ ላይ የተጠናና ተከታታይ የብተና ወይም የአፈና እርምጃ ከምርጫው በፊት እየወሰደ ነው ሲል ሂዩማን ራይትስ ዋች ከጥቂት ወራት በፊት መግለጫ አውጥቶ ነበር። አምነስቲ ኢንተርናሽናል የሚባለው ሌላው የሰብአዊ መብቶች ተሟጋች ቡድን ባወጣው አዲስ መግለጫ የኢትዮጵያ ምርጫ ዝግጅት በኢትዮጵያውያን ሰብአዊ መብቶች ላይ እየተፈጸሙ ባሉ ጥቅል ተቋማዊና የተስፋፉ ረገጣዎች የታጀበ ነው ሲል ከሷል። አምነስቲ በዚሁ መግለጫው የምርጫው ሂደት ሐሳብን በመግለጽ በመደራጀትና በመሰብሰብ ነጻነት ላይ ጭፍለቃ የተካሄደበት ነው ብሏል። ይህ ጭፍለቃ በሕዝብ ጉዳዮች ውስጥ በነጻነትና ያለ ፍርሃት የመሳተፍን መብት የረገጠና መንግሥቱ ሁሉንም አይነት ተቀባይነት ያላቸውን ተቃውሞዎች ሁሉ የደቆሰበት ወይም የመታበት ነው ብሏል አምነስቲ ኢንተርናሽናል። እነዚህ የኢትዮጵያ መንግሥት የራሱን ሕዝብ መሠረታዊ መብቶች አያከብርም እያሉ በየወቅቱ የሚከሱ ዓለም አቀፍ ድርጅቶች የራሳቸው አጀንዳ ያላቸው ናቸው እያለ መንግሥቱ ክሶቻቸውን በየወቅቱ ውድቅ ያደርጋል። የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ ሬድዋን ሁሴን ሰብአዊ መብቶች እየተከበሩ ነው፣ ስህተቶች ግን ይፈጠራሉ ይላሉ።
When mistakes are happening, are those mistakes done systematically or are those mistakes encouraged to be done?
ስህተቶች ሲፈጠሩ ስህተቶቹ በመዋቅር ደረጃ በተከታታይ የሚፈጸሙ ናቸው? እነዚያ ስህተቶች እንዲፈጸሙ ሲበረታታል? እነዚያ ስህተቶች በመንግስት ታቅደው ነው የሚፈጸሙት? እንዲህ አይነት ስህተቶች በተፈጸሙ ጊዜስ ለማስተካከል ወይም ስህተቶቹን ለማረም የሚያስችሉ ህግጋት የሉም? ህግጋቱ አሉ። ቁርጠኝነቱ ቢኖርም እንደ ባህል አልተያዘም። ስለዚህ ስህተቶች ይፈጠራሉ። ይሁን እንጂ በመዋቅር ደረጃ ተደራይተው ወይም እንደ ስርዓት የሚከናወኑ አይደሉም።
ኢትዮጵያ የዛሬ 6 ዓመት በነሐሴ 2001 ዓመተ ምህረት ማለት ነው አወዛጋቢ የሆነ ጸረ ሽብርተኝነት አዋጅ አውጥታ እየሰራችበት ነው። ዛሬ ብዙ የተቃውሞ ፖለቲካ መሪዎችና ጋዜጠኞች ተከሰው ወይም ተፈርዶባቸው በየእስር ቤቱ የሚገኙት በዚያ ድንጋጌ ምክንያት ነው። ጋዜጠኞችን በብዛት በማሰር ኢትዮጵያ በአፍሪካ ሁለተኛ ነች። በደረጃ የቀደመቻት ኤርትራ ብቻ ነች። ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ እንደሚለው ባለፈው ዓመት ዞን 9 በሚል ራሳቸውን የሚጠሩ 9 የኢንተርኔት ጸሐፊዎች ወይም ብሎገሮችና ጋዜጠኞች ተይዘው ማኅበራዊ መገናኛ ዘዴዎችን ለአመፅ ለማነሳሳት መጠቀም በሚልና የሽብር ክሶች ተመስርተውባቸው እስር ላይ ይገኛሉ። በመታየት ላይ ባለው ክስ ውስጥ ፍሬ ያለው ጭብጥ ስለማይታይ በእነዚህ ወጣት ብሎገሮችና በጋዜጠኞቹ ላይ የተመሰረተው ክስ የፖለቲካ ክስ ነው ብለው እንደሚያምኑ ጠበቃቸው አማሃ መኮንን ተናግረዋል። ኢትዮጵያ ድንቅ የሆነ ሕገ መንግሥትና የማስፈጸሚያ ሕግጋት ያሏት ሀገር ነች ይላሉ አቶ አማሃ። ይሁን እንጂ መንግሥቱ ለሕግጋቱ ቁርጠኝነቱ ወይም መገዛቱ ስለሌለው የሰብአዊ መብቶች ጉዳይ ሲነሳ የኢትዮጵያ ገጽታ የሚያስመካ አይደለም።
This government was on power for the last 23 years, so it has every...
ይህ መንግስት ላለፉት 23 ዓመታት ስልጣን ላይ ቆይቷል። ለሰብአዊ መብቶች መከበር ቁርጠኝነቱን ለማሳየት እድሉ በስፋት ነበረው። ይሁን እንጂ እንዲህ አይነቱን ቁርጠኝነት አሳይቶ ሰፊውን ህዝብ ማሳመን አልቻለም። አሁንም መንግስቱ ሰብአዊ መብቶችን በሚረግጥ መንገድ ስልጣኑን ለመጠበቅ የሚያስችሉትን እርምጃዎች እየወሰደ የሚቀጥል ይመስለኛል።
የዛሬ 6 ዓመት በየካቲት 2001 ዓመተ ምህረት የወጣው የበጎ አድራጎት ድርጅቶችና ማህበራት አዋጅ ከአውሮፓ ፓርላማና ከሌሎችም ዓለም አቀፍ ድርጅቶች ብዙ ንቀፌታና ጥላቻ ይሰነዘርበታል። የሲቪል ማህበረሰብ ድርጅቶች ወደ ምርጫው ታዛቢዎችን በመላክ ሰፊ ሚና ይጫወታሉ። ይሁን እንጂ የ2001 አዋጅ እነዚያ ድርጅቶች በሰብአዊ መብቶች ሙግት ጉዳዮች ውስጥ እንዳይገቡና ከውጭም የገንዘብ ድጋፍ እንዳያገኙ ያግዳቸዋል። ምርጫ ላይ የሚሳተፉት ሁሉም ተቃዋሚ ፓርቲዎች ለዲሞክራሲያዊ ስርዓት በር እንደሚከፍቱና ሰብአዊ መብቶችን እንደሚያከብሩ ወይም እንደሚያስጠብቁ ቃል እየገቡ ነው የሚወዳደሩት።
ይቀጥላል። የዘንድሮው የኢትዮጵያ ብሔራዊ ምርጫ ተካሄደ። የምርጫውን ሂደት የታዘበው ብቸኛ ዓለም አቀፍ ተቋም የአፍሪካ ህብረት ነው። ለወትሮ የኢትዮጵያን ምርጫዎች ይታዘቡ የነበሩትና አሁንም በዓለም ዙሪያ እየተንቀሳቀሱ የሚታዘቡት የአውሮፓ ህብረትና የአሜሪካው የካርተር ማዕከል ግን አልተገኙም። ለምን? ለመሆኑ የኢትዮጵያ መንግስት አሁን ባለው አቋሙ ዲሞክራሲያዊ፣ ፍትሐዊና ነጻ ምርጫ ለማካሄድ ብቁ ነው?
በእነዚህና ሌሎችም ከምርጫ ጋር የተያዙ ጥያቄዎችን አንስቶ ሰለሞን አባተ የአውሮፓ ፓርላማ አባሏን አና ጎመሽን እና በደቡብ ሱዳን የፕሬዚዳንቱ ልዩ አማካሪ የሆኑትን ቴዎድሮስ ዳኘን ከምርጫው ቀደም ሲል አነጋግሮ ነበር። ቅንብሩን ነው።
የአውሮፓ ህብረትና የአሜሪካው የካርተር ማዕከል ያለፉ የኢትዮጵያ ተከታታይ ምርጫዎችን ታዝበዋል። የየራሳቸውንም ሪፖርቶች ሲያወጡ ነበር። የአውሮፓ ህብረት የታዛቢዎች ቡድን ከ1997 ምርጫ በኋላ በተለይ ባቀረበው የትዝብት ሪፖርቱ ምክንያት ቡድኑና የቡድኑ መሪ አና ጎሜሽ ከኢህአደግ ጋር እጅግ የተካረረ አንተ አንቺ ተባብለው የተጣሉበትን መዘዝ አስከትሎ ነበረ። እንዲያም ሆኖ ግን የአውሮፓ ህብረት የዛሬ 5 ዓመት የተካሄደውን የፓርላማ ምርጫ ታዝቧል። በዚህ ዓመት ግን አልተገኘም። ለምን? ሚስ አና ጎመሽ የአውሮፓ ፓርላማ አባል፣ የፓርላማው የውጭ ጉዳዮች እንዲሁም የሲቪክ ነጻነቶች፣ የፍትህና የሀገር ውስጥ ጉዳዮች ኮሚቴዎችም አባል ናቸው። ለምን ምርጫውን ላለመታዘብ ወሰናችሁ? የጠየኳቸው ከምርጫው ቀደም ብሎ ነበር።
Actually, this week in the European Parliament plenary, we had a debate about these elections. I mean, what are called elections?
በዚህ ሳምንት የአውሮፓ ፓርላማ ባካሄደው ስብሰባ ላይ ስለዚህ ምርጫ ስለሚሉት ነገር ግን ቧልት የሆነ ነገር ክርክር አካሄደን ነበር። በዚህም ምክንያት ነው የአውሮፓ ህብረት ላለመሄድና ያንን ቧልት የዲሞክራሲያዊ ምርጫን አነስተኛ መመዘኛዎች የማያሟላ ነጻና ፍትሃዊ ነው የማይባል ምርጫ ላለመታዘብና የማይገባውን እውቅና ላለመስጠት የወሰን ነው።
ሚስ ጎምሽ ምርጫው ሳይካሄድ እናንተም ላለመታዘብ ወሰናችሁ። ቧልት ስለመሆኑ እንዴት አወቃችሁ?
How do we know it? Because already in 2005 and then in 2010 we sent election observation mission and their
እንዴት ነው ያወቅነው? በ1997 ዓመተ ምህረትና በ2000 የምርጫ ታዛቢ ልዑካንን ልከን ነበር። መንግስቱ ሪፖርቶቹን አልተቀበላቸውም። ሪፖርቶቹን ለማድረስ እንኳ ወደ ሀገሪቱ ተመልሰን መሄድ አልቻልንም። በእርግጥ ሪፖርቶቹ ትችቶች ነበሯቸው። በተለይ በ1997 ሰው ወደ አደባባይ ግልብጥ ብሎ ወጥቶ ነበር። ምክንያቱም ያኔ አዲስ አበባ ላይ ተቃዋሚዎች በከፍተኛ ልዩነት እየመሩ መምጣታቸው እየታወቀ ሲመጣ መንግስቱ ተመልካቾችን አባረረና ቆጠራውን ቀጠለ። ከዚያም ቆጠራውን እንዳሻቸው አደረጉት።
And then, of course, there was also massacres, persecution of the opposition, arrest of the whole opposition, elected members. And of course, what was...
ከዚያ በኋላ ጭፍጨፋዎች ተካሄዱ። ተቃዋሚዎችን ማሳደድ ተያዘ። የተመረጡት የተቃዋሚ አባላት ታሰሩ። በህዝቡ የተካሄዱ አግባብ የነበራቸውን እንቅስቃሴዎች ገዢው ፓርቲ ተጠቀመባቸው። ከዚያም በ2000 የታዘብነው ተመሳሳይ ሁኔታ ነበር። ስለዚህ የአውሮፓ ፓርላማ አባላት ለአውሮፓ ህብረት የውጭ ግንኙነቶች ከፍተኛ ተጠሪ ደብዳቤ ጽፈን ይህ ግንቦት 16 የሚካሄደው ምርጫ ነጻ ስለማይሆን ለገዢው ፓርቲና ለዚያ ቧልት የህጋዊነት ወይም የእውቅና ማህተም ሊሰጥ የሚችል ታዛቢነት ላይ መሳተፍ እንደሌለብን አሳወቅን።
ሚስ አና ጎምሽ የ1997ቱ ምርጫ ታዛቢ ቡድን መሪ እንደነበሩ፣ የአውሮፓ ህብረት ያኔ ወደ 200 የሚሆኑ ታዛቢዎችን ማሰማራቱን፣ የካርተር ማዕከልን መገኘቱን አስታውሰዋል። ምንም እንኳ አሉ ጎምሽ ሪፖርቶቹ ምንም እንኳ በዲፕሎማሲያዊ ቋንቋ የተጠናቀሩ ሆነው ቢቀርቡም ተመሳሳይ ነበሩ። ያኔ ከተቃዋሚዎቹ መሪዎችና ከመደበኛ ዜጎች ጋር መወያየታቸውንና ተቃዋሚዎቹ በመሳደድ ምክንያት ቢሮ እንኳ መክፈት አለመቻላቸውን፣ የቤት ባለንብረቶች በፍርሃት ምክንያት ሊያከራዩቸው እንኳ እንደማይፈልጉ እንደነገሯቸውም አስታውሰዋል። አሁንም አሉ ጎምሽ
And of course, the number of journalists and bloggers in jail as in Greece not diminished
እንደ እውነቱ እስር ቤት ያሉ ጋዜጠኞችና ብሎገሮች ቁጥር ጨመረ እንጂ አልቀነሰም። እስክንድር ነጋ፣ ያቺ ጀግና ርዕዮት ዓለሙ፣ ሌሎችም ጀግኖች በሐሰት የሽብር ፈጠራ ክሶች ታስረዋል።
እነርሱ
All they want is indeed decent life and justice and freedom for their people. And that hasn't improved on the country.
እነሱ የፈለጉት እኮ ለህዝቡ የተረጋጋ ህይወት፣ ፍትህና ሰላም እንዲኖር ነበር። ያ ሁኔታ አሁንም እንኳ ለዚህ ምርጫ ተብዬ ቧልተኛ ምርጫ ዝግጅት ሲደረግ እንኳን አልተሻሻለም።
ተቃዋሚዎች ሮሮዎቻቸውን ሲያሰሙ መቆየታቸውን፣ የምረጡኝ ዘመቻዎቻቸውን በነጻነት ማካሄድ አለመቻላቸውን፣ በዲሞክራሲው መስክ መጥበብ ምክንያት መንግስታዊ ያልሆኑ የልማትና ሰብአዊ መብቶች ድርጅቶች በነጻነት ለመናገርና በሀገሪቱ ክንዋኔዎች ውስጥ የሰፋ አስተዋጽኦ እንዳያበረክቱ መታገዳቸውን አና ጎምሽ ዘርዝረዋል። በሌላ በኩል ግን ሚስ ጎምሽ ኢትዮጵያ እኮ በልማት እየገሰገሰች ያለች መሆኗ በዓለሙ ሁሉ እየተወራላት ነው።
We know that Ethiopia is portrayed as a model of development and it's unfortunate that it is not the case.
ኢትዮጵያ የልማት ማሳያ እንደሆነች ተደርጎ የተነገረላት መሆኑን እናውቃለን። ይህ ግን እውነት አይደለም። ምክንያቱም አብዛኞቹ አሃዛዊ መረጃዎች ሙሉ በሙሉ የሐሰት ናቸው። የአውሮፓ መንግስታትና የአሜሪካ መንግስት በእነዚህ እውነታዎች ላይ አይኖቻቸውን መጨፈናቸው እናም በልማቱም ይሁን በዲሞክራሲው የሚተማመኑበት አጋር አስመስለው ከኢትዮጵያ መንግስት ጋር መስራት መቀጠላቸው ፍጹም አሳፋሪ ነው።
የአውሮፓ ህብረት የኢትዮጵያ ምርጫ ዲሞክራሲያዊ አይሆንም ብሎ ቀደም ብሎ ድምዳሜ ላይ በመድረሱና በመፈረጁ ምክንያት ታዛቢዎቹን ባለመላኩ የኢትዮጵያን ህዝብ ክዷል ተብሎ ለሚነገርበት ወቀሳ ምን ይላሉ ተብለው ሚስ ጎመሽ ተጠይቀው ቀደም ሲል እንዳልኩት ለእንዲህ አይነቱ ምርጫ ማህተም አንሰጥም ብለዋል። ከዚያ በተረፈ ቀሪ ዝርዝር ሁኔታዎችን ከዌብሳይታችን ማግኘት ትችላላችሁ። ከሚስ አና ጎመሽ ጋር ያደረግነውን ይህንን ምርጫ ከተከታተሉ ሰዎች መካከል አንዱን አሜሪካዊ ባለሙያ አሜሪካ ውስጥ የቆዩ ኢትዮጵያዊ ባለሙያ አነጋግሬ ያለሁኝ ቴዎድሮስ ዳኜ ይባላሉ። በዩናይትድ ስቴትስ ኮንግረስ ውስጥ ለ24 ዓመታት የአፍሪካ ስፔሻሊስት ሆነው አገልግለዋል። ለመሆኑ ይህንን ምርጫ ተከታትለዋል አቶ ቴዎድሮስ?
ይመስለኛል እኔ አክሮስ ኢትዮጵያ ስመለከተው አንዳንድ የነበሩ የጦርነቶች ቆመዋል። ዌስተርን ኢትዮጵያም ቢሆን ወደ ኦጋዴንም ቢመለከት መንግስት ፍላጎቱን አሳይቷል። ተቀምጠው መነጋገር እንደሚፈልጉ ከኦጋዴን ናሽናል ሊብሬሽን ፎንድ ጋር። ሌላም ቦታ ብትመለከተው ስታቢሊቲ አለ። መንገድ ላይ ሄደህ የምትታሰር ነገር የለም። ሰው ስራውን ይሰራል፣ ትምህርቱን ይማራል። ያ እኔ እንደ ፕሮግረስ ነው ብዬ ነው የማየው። ኦፍኮርስ ነው የሂውማን ራይትስ አድቮኬትስ ኦር ተቃዋሚ ኃይሎች ሞር ኖሌጅ ይኖራቸዋል። ስለዚህ እና የኔ አሰስመንት ከእነሱ አሰስመንት ጋር ሊለያይ ይችላል። ግን እኔ አዝ አን ኦብዘርቨር ከምስመለከተው ኦቨሮል ፒክቸሩ ደህና ነው ብዬ ነው የምለው። ኢቨን ኮምፔር ቱ ፋይቭ ይርስ አጎ።
እንደ ተከታተላችሁ አድማጮች፣ ሰሎሞንና ቴድ ዳኜ የጀመሩት ውይይት ገና መጀመሩ ነው፣ አላለቀም። በተለይ በሚስ አና ጎመሽ በተናገሩት ላይ ቴድ ዳኜ ሰፋ አድርገው መልስ ይሰጣሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በብዙ ሀገሮች እንደሚደረገው ሁሉ ዩናይትድ ስቴትስ በጦር ኃይሎቿ አገልግሎት ተሰልፈው የተከላከሉላትን ዜጎቿን በየዓመቱ ቆም ብላ ታስባለች፣ ታከብራቸዋለች። ይህ ከጥንት ጀምሮ ሲደረግ የቆየ ነው። አቴናዊው መሪ ፐሪክለስ በጦርነት የወደቁና የተጎዱ እጅግ የሚከበሩ ናቸው፣ ቋሚዎች ከነዚያ በላይ ጀግና ሊኖራቸው አይችልም ያለውን በመጥቀስ የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። እናም ዛሬ ሰኞ እንደ አውሮፓውያን አቆጣጠር ግንቦት 25 በመላ ሀገሪቱ ማህበረሰቦች ይህንኑ መንፈስ የተላበሱ ንግግሮች ይደረጋሉ። አርበኞች በጸጥታ ይታሰባሉ። ባረፉባቸው በርካታ መካነ መቃብሮችም በባንዲራዎች ተውበው ቤተሰቦች እየሄዱ ይጎበኟቸዋል፣ ያስቧቸዋል። ታዲያ ይህ ቀን ለስነ ስርዓት ወይም ለትዕይንት ያህል ሳይሆን፣ አለ ርዕሰ አንቀጹ ሲቀጥል፣ ለሀገራቸው ነጻነት የመጨረሻውን ታላቅ መስዋዕትነት ለከፈሉት አሜሪካውያን ቋሚው የተሸከመውን ውለታ የሚያንጸባርቅለት ነው። አንዳንዶቹ አርበኞች ያለፉት በውጊያ ነው፣ በህመም የሞቱም አሉ። በባዕዳን ወህኒ ቤቶች ታስረው እንደወጡ የቀሩም እንዲሁ። አብዛኞቹ ያለፉት እጅግ ለጋ በሆነ እድሜ፣ ገና በሚገባ አውቀው ሊያጠኑት ብዙ እድል ባላገኙበት እድሜ የሀገራቸውን እምነትና ነጻነት ሲከላከሉ ነው። በሰሜን አፍሪካ፣ በአውሮፓ፣ በፓሲፊክ፣ በእስያና በመካከለኛው ምስራቅ ደግሞ ሌሎችን ነጻ ለማውጣት ሲዋጉ ህይወታቸውን ያጡትም በብዙ መቶ ሺዎች ይቆጠራሉ። ይህ የጦር አርበኞች መታሰቢያ ቀን በአንድ ውጊያ ወይም በአንድ ጦርነት የተሰለፉ ተለይተው የሚታሰቡበትም አይደለም። ይልቁንም ከማናቸውም ለጀግኖች ከቆሙ መታሰቢያ ሐውልቶች እጅግ የላቀና ውለታ የዋሉላት ሀገር ነጻነቷን ለማስከበር የጠፋ ህይወትና የፈሰሰው ደም ፈጽሞ በከንቱ አለመሆኑን የምትገልጽበት ነው በማለት የዛሬው ርዕሰ አንቀጽ ሀተታውን ያጠናቅቃል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ¶¶
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስካሁን 4 ሰዓት
በ19 በ22 እና በ25 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚህ ላይ ያበቃ።
በአማርኛው ፕሮግራም ነገ ማታ ከምሽቱ 1 እስከ 1 ተኩል ከዛም በመደበኛው ከ3 እስከ 4 ሰዓት በምናቀርባቸው ፕሮግራሞች እና ዝግጅቶች እንገናኛለን።
ለአሁኑ ከፕሮዲሰሩ ንጉሥ የታምሬና ከቴክኒክ መሐንዲሱ ጋር ያስተናገድናችሁን ያዳኝ ፍሳዬና
እኔም አዲሱ አበበ በዚሁ እንሰናበታለን።
ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። ¶¶